ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በዚህ ክፍል በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 20 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ልቻል ማለት ካስነካብኝ ስሜን እጀልፈልለት አጥንትና ደሜን ኖኖ ይመከራል ወይ ይመራል ይረዳል ብዬ እንጂ ወትሮስ ምን ውላለው የጥላት ወዳጄ በላትና ድብኝ አትሸበር ሆዴ ክፉን ይመልሳል ያባት ጎራዴ ጎበዝ መርዝ በላልምህምታ ሳልቅ እንዲጨርስ ያጎረስከው ካርታ ሸለቆው ቋጠኝ ይደማል በማን ጊዜ ጠላት አገርን ያስማማል በማን ጊዜ ጠላት አገርን ያስማማል አትነካኩኝ አትክፉኝ አልኩ እንጂ ምን አንቀልባሰለኝ የጠላት ወዳጅ ተው ጎበዝ ክተት አትስማ ገላጋይ ያባት አደራ ይከብዳል ከድንጋይ እንግዲህ አይኖርም ነገር ማለሳለስ እነሱም አርፎ እኔም አልመለስ የክፉ ሰው ዋሻ ምን አለም ይሏታል ተው
ከመጽሐፍት ዓለም በመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 20 ምዕራፍ 34 የእንግሊዞች ቀይ መስቀል How do you do? እያለ ዶክተር ጆን ሚሊ የእንግሊዝ ቀይ መስቀል ማህበር መሪ በደስታ ከልቡ ተቀበለን። ይህ የእንግሊዝ ቀይ መስቀል ማህበር የንጉሰ ነገስቱን ጦር አጅቦ በየካቲት ወር አጋማሽ ላይ ኮረም ገብቶ በሰሜኑ የጦር ግንባር ይህ ነው የሚባል ነገር ሳይሰራ ከርሞ እነሆ ዛሬ በደሴ በኩል አድርጎ ወደ አዲስ አበባ ለመመለስ በዝግጅት ላይ ነው። እንዲህ የእንግሊዝ ቀይ መስቀል ማህበር በደሴ በኩል መንገዱን አቅንቶ ወደ አዲስ አበባ ለመመለስ ጓዙን ሲቋጥር ከአሸንጌ ሐይቅ በስተሰሜን በኩል በእግር የጥቂት ሰዓታት መንገድ ርቀት ላይ አሁንም ከፍተኛ ውጊያ እየተካሄደ ነው። አዎ ይህ የእንግሊዝ ቀይ መስቀል ማህበር ብቸኛው በርካታ ዶክተሮችንና አስተማሚዎችን ያቀፈ በመድኃኒትና በሕክምና መሳሪያዎች ጥሩ ሆኖ የተደራጀ በሰሜኑ የጦር ግንባር ንጉሰ ነገስቱን አጅቦ እጅግ በጣም ዘግይቶ የደረሰ ማህበር ነው። ለራስ ሙሉጌታ የተላኩት ሁለቱ የፖላንድ ዶክተሮች አንድ የራስ ሙሉጌታን ቆስለኛ ወታደር እንኳን ሳያክሙ ነበር በጣሊያኖች ምርኮ ስር የወደቁት። ለራስ ካሳ የተላከው የኦስትሪያው ዶክተር በኢትዮጵያ ቀይ መስቀል ማህበር ታጅቦ የረባ መድኃኒት እንኳን ሳይኖረው በሰሜኑ የጦር ግንባር ጥቂት ዘግይቶ ቢደርስም ሌት ተቀን ሕይወቱን አደጋ ላይ ጥሎ የሰው ልጅ የማይችለውን መከራ ሁሉ ተሸክሞ ደከመኝ ሰለቸኝ ሳይል የራስ ካሳ ወታደሮችን ሲያክም ከርሟል። የእንግሊዞችን የተደራጀ መድኃኒትና መሳሪያ አንድ አስረኛውን ያህል ቢኖረው ኖሮ ስንት ህይወት ባተረፈ ነበር። ረጅምና ቀጭን ቁመና ዛላው ወጣቱ እንግሊዛዊ ዶክተር ሚሊ ከጥቂት ሳምንታት በኋላ በሽፍቶች በመሃል አዲስ አበባ ተገልሏል። ከልብ በመነጨ እውነተኛ አቀባበል በድንኳኑ ተቀበለን። ዶክተሩ እኛ በተንቤን ፍዳችንን ስናይ እሱ የተደራጀውን ማህበሩን ይዞ ያለምንም መከራ ያለምንም ስራ በደሴ መቀመጡ እጅጉን በጣም እንደቆጨው በፊቱ ላይ እየተነበበ እሱ ጋር በመኪና ወደ ደሴ አብረነው እንድንሄድ ጋበዘን። በዶክተር ሚሊ የሚመራው የእንግሊዞች ቀይ መስቀል ማህበር ከ30 በላይ ዶክተሮች፣ በርካታ ረዳቶችና አስተማሚዎች በተጨማሪም ብዙ የሶማሊና የህንድ ሾፌሮችና መካኒኮችን የያዘ 16 በጥሩ ሁኔታ ላይ ያሉ ስንቅ ትጥቅና መድኃኒት የተጫኑ ከባድ የጭነት ተሽከርካሪዎች ያሉት ድርጅት ነው። በእነዚህ የእንግሊዙ ቀይ መስቀል ማህበር ዶክተሮች፣ ረዳቶች፣ አስተማሚዎች፣ ሾፌሮችና መካኒኮች መካከለም የሚገርሙ عالمن مزور يميودو جبدنيوچم علوبت كنزي تغواش جبدنيوچ مكاكل كابتن سميز عند قدامي مثالينت ليتتكس يغبال كابتن سميز ادميون بتكل مغمت يمايتشال بيهونم بارباوچونا بامساوچ وست يميغمت سيون ماننم سو بمتو عامت ادمي وست انكو ያካብተው የማይችለውን ልምድ ያለው ሰው ነው ካፒቴን ስሚዝ በዚህ ምድር ላይ ያልዳሰሰው ያረገጠው አገር አለ ብሎ ማመን እጅጉን ያስቸግራል ይህ እንግሊዛዊ ተጓዥ ጀብደኛ ፈረንሳይኛ ፖርቱጋልኛ የስፔን ቋንቋ ጣሊያንኛ ሩሲያንኛ ሰርቢያንኛ አረብኛ አማርኛ ልክ አሁን እንደፈታበት እንግሊዝኛው አቀላጥፎ ይናገራል አብዛኛውን ፈረንጅ የሚያስቸግሩትን የአማርኛ ድምጾች እንደ ጸ ቀ ጰ አይነቶቹን ሳይቸገር ልክ እንዳገሬው ሰው አስተካክሎ ይናገራል አረብኛም ቢሆን ከእውነተኞቹ የበርሃ ልጆች ባልተለየ ሁኔታ በትክክል ይናገራል ከነዚህ ቋንቋዎች በተጨማሪ ህንዲኛና የማሌዥያ ቋንቋ ሳይቀር አቀላጥፎ ይናገራል በጫዋታ መሃል መቼ አፍጋንኛ እንደ ተማረ በጠየቅኩት ጊዜ በቀላሉ እዚያ ነበርኩ ብሎ መለሰልኝ ካፒቴን ስሚዝ ወደ ኢትዮጵያ የመጣው ከቦሊቪያ በቻኮ ጦርነት ማለትም በቦሊቪያና በፓራጓይ መካከል በተደረገው ጦርነት ተካፍሎ ነው አውሮፓውያን እንብዛም ባልተጎበኙ የደቡብ ቻይና ግዛቶች ከዛሬ 2 ዓመት በፊት እንደነበር ቋንስቼ ባጫወትኩት ጊዜ እኔ ረገጥኳቸውን የደቡብ ቻይና ግዛቶች ተወልዶ እንዳደገበት አገር ትንንሽዋን ነገር ሳይቀር ገላልጾ ሲያወጋኝ አፌን ከፍቼ ቀረው አዎ ከዚህ እንግሊዛዊ ተጓዥ ጀብደኛ ሰው ጋር ባሳለፍኳት አጭር ጊዜ ውስጥ እዚህ በፊት በተለያዩ የአረብ አገሮች ስላሳለፍኩት ህይወት በትዝታ ተመልሰን አስታውሰናል ልክ ትናንት እንደነበር ሁሉ ስለ ሲንጋፖር ስለ ኤደን ስለ ሳይጎን ስለ ባርሴሎና ስለ ፖርትሳይድ ስለ ቦምቤ ማድሪድ ቶኪዮ ካይሮ ሄልሲንኪ ሎንዶን ፓሪስ ኢስታንቡልና ስለ ሌሎች ዘርዝሬ ስለማልገፋቸው ከተማዎች አንስተን ብዙ ተጫወት ይሄው ጀብደኛ ሰው በጫዋታው ቀጥሎ ወዳጄ ካፒቴን ፓርለሳክ እነዚህ ከብቶች ጣሊያኖቹን ማለቱ ነው በመላው ዓለማችን የተከበረችውና የተቀደሰችውን የቀይ መስቀል ማህበር ድንኳን የመስኪኖችን የኢትዮጵያውያንም ይሁን የሌሎችን አገሮች በአውሮፕላናቻቸው በሚያቃጥል ቦምብ እንደሚደበድቡ ታውቃለህ ሲል በንዴት ጠየቀኝ የማውቀውን በሰሜኑ የጦር ግንባር በተንቤን ጣሊያኖቹ በአውሮፕላናቻቸው ስለደበደቧቸው አንድ የራስ ካሳ ወታደር እንኳን ስላልተሰበረባቸው መንደሮች ስነግረው በንዴት ከብቶች እያለ ጮኸ ስለ ጣሊያኖቹ አውሮፕላኖች የቀይ መስቀልን ድንኳን በቦምብ ስለመደብደባቸው ዶክተር ሚሊና ሙሉ የድርጅቱ ሰዎች ባንድ ቃል እውነቱን አረጋግጠውልኛል ለዚያም መሰለኝ የእንግሊዝ ቀይ መስቀል በምዕራባዊ የኮረም ገደላማ ቀበሌ የሆነ ውሽቅ ቦታ ላይ ድንኳኖቻቸውን ተክለው ከባድ ተሽከርካሪ መኪኖቻቸውን በተፈጥሮ ደን ለመሸፋፈን የሞከሩት ከተረገሙት የጣሊያን የቆርቆሮ አሞራዎች እይታ እንኳን እነዚህን ዘመናዊ ከባድ የጭነት ተሽከርካሪዎች ቀርቶ ትንሽዬ የቤት መኪናም መደበቅ መከራ ነው አዎ ጣሊያኖች ከሰማይ ላይ ሆነው በአሞራ አይን ሁሉንም ነገር ብጥርጥል አድርገው የማየትና የመመርመር ብቸኛ መብት ነበራቸው እኛ በመድር ላይ ያለን እግዚአብሔር በማይተናነስ ሁኔታ እይታ ካላቸው የጣሊያን አውሮፕላን አብራሪዎች አይን መሰወር እንደ ተአምር በሚቆጠርበት ጊዜ ትላልቅ የጭነት መኪኖችን ዛፍ ዝንጣፊዎች ሸፋፍኖ ከእይታቸው ውጪ ማድረግ መኪኖቹን ዝም ብሎ ለ40 ቀን እድላቸው እንደመተው ይቆጠራል ለዚህ ጥሩ ምሳሌ ሊሆን የሚችለው ከስካንዲኔቪያ አገሮች ያንዱ አገር ተወላጅ በትክክል ከየትኛው አገር እንደሆነ ማወቅ አልቻልኩም አንድ ልዑል አውሮፕላን አብራሪ ያደረገውን ማንሳት ይበቃ ይሆናል يه ينغساويان بيتساب يهونا لقول نغسا نغستون بكورم لما قوبينيات يوسننا يقل أوروب لالون كادي سببا أسنستو كورم بسلام يقباننا أوروب لالون بتلق يزاف كرنشاكو تشفافنو وده نغسا نغستو يهدال تاليا نزيا هل يم سماعون ورروت يم يولوت يتعلان أوروب لالوج بكورم ينغسا نغستون طرف اللغا تيزورو باندلليت بقلال نادغا እንዲ በርካታ ለምለም ቅንጫፎችን ያፈራች ውብዛፍ ሲያዩ በጣም በመገረማቸው በተደጋጋሚ የዞሩ እቺን ባንድ ጨረቃ የተፈጠረች ለምለም ዛፍ ሲመረምሩ ዛፏ ዛፍ ሳትሆን አንድ ትንሽ የግል አውሮፕላን መሆኗን በመረዳታቸው በተደጋጋሚ እየዞሩ የሳት ቦምብ ጭነታቸውን እያወረዱባት የሳትራት አደረጓት። እዚህ ላይ ጣሊያኖች ለኢትዮጵያ መልካ አመድር ከማንም በላይ ጠንቀቀው ያውቃሉ። እናም ያቺ ባንድ ጨረቃ በቅላ ያደገች ዛፍ በቀላሉ በእይታቸው ውስጥ መግባቷ እንብዛም ሊያስተንቀን አይገባም። መስኪኑ ልዑል ከአዲስ አበባ እስከ ኮረም 2 ሰዓት ያልሞላ ጊዜ ቢፈጅበትም የመልስ ጉዞ ያደረገው ግን ከሳምንት በላይ ነበር። ለዚያውም እድለኛ ነበር። አንድ የንጉሰ ነገስቱ መኳንን ከብላቴን ጌታ ሀሩይ ጋር በሰላም በደሴ በኩል አድርጎ ወደ አዲስ አበባ መመለስ ችሏል። እንግሊዞች የንጉሰ ነገስቱን ጦር ተከትለው ከደሴ ወደ ኮረም ሲዘልቁ ሁሉም አካሄዳቸው ከጦሩ በኋላ ነበር። ነሆ በማይጨው ጦርነት ተሸነፍንና መሸሽ ግዴታ ሲሆን ይኸው የእንግሊዞቹ የቀይ መስቀል ማህበር አኝዋላ ዙር እንደተባለ የወታደር ሰልፈኛ የሽሽቱ ቀዳሚው እሱ ነበር። ምንም እንኳን ወደ ኋላ ለመመለስ ከንጉሰ ነገስቱ ፈቃድ ያገኘው ማለዳ ላይ ቢሆንም እነዚያ አርጉም የጣላን አውሮፕላኖች ከመጨረሻው ሽሽቱ እንዳያስቀሩት ጉዞ የጀመረው ግን ከመሸ በኋላ ነበር። እንዳልኩት የመልሱን ጉዞ አብረናቸው በመኪና እንድናደርግ ስለፈቀዱልን በመኪና ውስጥ ተቀምጠን ሄድን ይባል ይሆን እንደሆነ እንጂ ጉዞው በጣም ቀርፋፋ ነበር። ጉልበቱ ቢኖረኝ በእግሬ ወይም በፈረስ ብሄድ ይሻለኝ ነበር። ይህም የሆነበት ምክንያት በጣም ቀላልና ግልጽ ነው። ጣሊያኖች የት እንዳሉ ስለማናውቅ መብራት አንችልም። እናም ያው ፊት ቀድሞ የሚሄደውን መኪና ከኋላ ዱካውን እየተከተሉ ጭሱን እየጠጡ ተከታትሎ በጣም በዝግታ መጓዝ ግዴታ ነው። ይችን አሁን እንዲህ በጨለማና በጣም በዝግታ የምንጓዝባትን የጥርጊያ መንገድ የጉራጌ ልጆች ሰርተው የጨረሷት ከወር በፊት ሲሆን ርዝመቷም ማለት ከደሴ እስከ ኮረም ወደ 250 ኪሎ ሜትር ገደማ ይሆናል። በዚህ መልኩ ስናዘግ ማድረን ሊነጋጋግድም ካንድ አፋፍ ላይ ደረስ። ከዚህ የገደል ጫፍ በታች እታች ቆላ ውስጥ የጨካኞቹ የራያዎችና ያዘቦች መሬት ተዘርግቷል። እንግዲህ ከዚህ የገደል ጫፍ ላይ ወርደን በራያዎች መሬት ላይ ማለፍ ግድ ነው። እታች ቆላ ውስጥ ራያና ዘቦች እንደሚጠብቁን መሬታቸውን ረግጦ ማለፉ ቀላል እንደማይሆን ሁላችንም ብናውቅም አሁን ከዚህ የገደል ጫፍ ላይ ወደ ታች የምንወርድበትን መንገድ ማስዳቱ ላይ አተኮርን። መሐንዲስ መንገዱን ሲቀይስ ምናልባት ለፈረሰኞች ቢበዛ ለቤት መኪኖች አስቦ ሳይሆን አይቀርም እንጂ እቺ መንገድ ለትላልቅ የጭነት መኪኖች የተሰራች ሆና አልታይ ያለችኝ። መንገዱ በጣም ቀጭን ከመሆኑም በላይ አሁንም የሚጠማዘዝ ገደል የሚበዛባት ናት። እናም ምናልባት አንዱ ሹፌር ግማሽ ሜትር ቢሳሳት ከነጫነው ጓዝ ገደል መግባቱ የማይቀር ነው። ይህንኑ በመፍራት ይመስላል እንዲህ አይነት ጠመዝማዛና ቀጫጭን መንገዶች ሲገጥሙን ተሳፋሪዎቹ ወርደን መኪናውን ለሶማሌው ሹፌርና የ40 ቀን እድሉ የሚሰጥበት አጋጣሚ በጣም ብዙ ነው። የመጀመሪያውን የሚጭነት መኪና በዚህ አይነት ጠመዝማዛና ቀጭን መንገድ ላይ አጣን። እንዳልኩት እንዲህ አይነት ጠመዝማዛና ቀጭን አስቸጋሪ መንገዶች ሲገጥሙን ሳፋሪዎች ወርደው መኪናው ከጫነው ውድቃ ጋር ለሶማሌ ወይም ለህንድ ሹፌር ይሰጣል። እዚህ ላይ ሹፌርነት ለኢትዮጵያውያን የተከበረ ሥራ አይመስልም። ታዲያ ይሄ የሶማሌ ወይም የህንድ ሹፌር ህይወቱን አደጋ ላይ ጥሎ መኪናውን በዚያ የሞት መንገድ ላይ ለማሳለፍ ይሞክራል። ይሄ አሁን ገደል የገባው መኪና ሶማሌ ሹፌር ለምናልባቱ ብሎ በከፈተው በር በጊዜ ባይዘል ኖሮ አጥንቱም አይገኝም ነበር። ብዙም ሳንሄድ ሌላ አደጋ አጋጠመን። ከፊት ለፊት ይሄድ የነበረው መኪና መንገድ ዘግቶ ቆመ። በዚህ ጊዜ ቀጭኑ ረጅሙና ቀልጣፋው ዶክተር ሜሊ ምን ተፈጠረ እያለ ከኋላ እየሮጠ መጣ። ሞተሩ ጠፋ ሲል የሶማሌው ሹፌር መለሰለት። መስራት ይቻላል? ጠየቀው ሹፌሩን። አላውቅም ሲል ሹፌሩ መለሰለት። ጥሩ፣ በዚህ ውድ ጊዜያችንን አናጠፋም። ጠቃሚ ዕቃዎችን ብቻ አውርዱና ወደ ገደል ወርውሩት አለና ቀጭን ትዕዛዙን ዶክተሩ አስተላለፈ። በርካታ ሰዎች ከመኪናው ውስጥ ይጠቅማል የሚሉትን ነገር አውጥተው ከጨረሱ በኋላ እነዚያ ሰዎች ከመኪናው ጀርባ ዞረው ተጋግዘው ወደ ገደል ውስጥ ወረወሩት። በዚህ መልኩ በጉዟችን ቀጥለን ከራያዎች ከአዘቦች ድንበር ደረስ። የእንግሊዞቹ ቀይ መስቀል አሁንም ገና 14 መኪናዎች አሉት። አሁን ወደ ቆቦ እየተቃረብን ነው። በዚህ የራያዎች ግዛት እንኳን የውጭ ዜጎች ቀርቶ ዋነኞቹ የሸዋዎቹ ጦረኞች እንኳን ተዋግተው ነው የሚያልፉት። በእንግሊዞች ቀይ መስቀል ማህበር መሪ ዶክተር ጆን ሚሊ ጥብቅ ትዕዛዝ ሁላችንም መሳሪያዎቻችንን በተጠንቀቅ ይዘናል። እኔ በተቀመጥኩበት መኪና ጋቢና ውስጥ ለኔና ለሾፌሩ መሳሪያዎቻችንን ማስቀመጫ በቂ ቦታ ሲኖር፣ በሌሎች መኪናዎች ጋቢና ውስጥ ለሶስት ለአራት የተቀመጡት ግን መሳሪያዎቻቸውን በግልቦቶቻቸው መካከል አቁመው መያዝ አለባቸው። እኔ በተሳፈርኩበት የጭነት መኪና ውስጥ ከንጉሠ ነገሥቱ ለቀይ መስቀል ማህበር የታዘዙ በርካታ ታጣቂ አጃቢ ኢትዮጵያውያን ወታደሮች ተጨናንቀው ተቀምጠዋል። ጥቂቶቹን በተንቤን አውቃቸዋለሁ። እነሱም ደግሞ እኔ የራስ ካሳ ፈረንጅ መሆኔን በደንብ ያውቃሉ። እንዲህም ሆኖ ከፊታችን በር ዘግቶ የሚጠብቀንን የራያና ዘቦ ጦር ተዋግቶ ለማለፍ መሞከሩ ፈጽሞ የማይታሰብ ጉዳይ ነው። እንደ ኢትዮጵያውያን ውስጥ አዋቂዎች ግምት ከፊታችን በቀላሉ ከአስር ሺህ በላይ የሚሆኑ የራያና ዘቦ ጦረኞች ይጠብቁናል። ምሳ ሰዓት ግድም ላይ መንገድ ቀዳጁ መኪና ሲቆም ሌሎችም መቆም ጀመሩ። እንደ ሁል ጊዜው ሁሉ መኪናው ቀላል ብልሽት ገጥሞት ከሆነ ለተወሰኑ ደቂቃዎች ቆመን መኪናው ተጠጋግኖ በጉዞአችን እንቀጥላለን። አሁን ስንቆም ምን እንደገፋፋኝ ሳላውቅ እስቲ እግሮቼን ላፍታታ ብዬ የተበላሸውን የመኪናውን በር በመከራ ታግዬ ከፈትኩት። ከመኪናው ውስጥ ወርጄ ጥቂት እርምጃዎች እንደተራመድኩ አንዲት ደረቅ ጥይት ጮኸች። በፍጥነት ወደ መኪናው ብመለስ ከጥቂት ሰከንዶች በፊት ተቀምጨበት የነበረው የመኪናው መቀመጫ በጥይት ተቦድሶ አገኘሁት። ምናልባት ከኋላ ከተቀመጡት አጃቢ ወታደሮች አንዱ ባርቆበት ሊሆን ይችላል። የሆነው ሆኖ ከጥቂት ሰከንዶች በፊት በሆነ ምትሃታዊ ኃይል ተገፋፍቼ ከዚያ መኪና ውስጥ ባልወርድ ኖሮ እስከ መጨረሻው አንቀላፍቼ ነበር። ብቻ አትሙች ያላት ነፍስ አይነት ሆኖ በድል ተረፍኩ። የሞት ጽዋዬ ገና አልሞላችም ነበር። በዚህ መልኩ እድሌ አንድ ጨዋታ ካሳየችኝ በኋላና የጣሳ ምግብ ምሳ ከተበላ በኋላ በአዝጋሚው ጉዟችን ቀጠል። አሁን አንድ ወጣት እንግሊዛዊ እኔ በተሳፈርኩበት መኪና ጋቢና ውስጥ ስለገባ ሶስት ሆነናል። ይሄ ወጣት እንግሊዛዊ ከብሪስቶል አካባቢ የመጣ ነው። ብቻ ይህ ወጣት ጨዋታ አመጣና ስለ ሆላንዶቹ ዶክተሮች ገጠመኝ ያወጋኝ ጀመር። ወደ ሰሜን ጦር ግንባር እንዲሄድ የታዘዘውና ምን ጊዜም ሰሜኑ የጦር ግንባር ያልደረሰው የሆላንዶቹ የቀይ መስቀል ማህበር እድል እጣፈንታ በጣሙን የሚገርም ነው። ምንም እንኳ የሆላንዶቹ የቀይ መስቀል ማህበር በጥሩ ሁኔታ የተደራጀ በርካታ ዘመናዊ መኪናዎች የህክምና መሳሪያዎችና መድኃኒቶች ከበርካታ ዶክተሮችና አስተማማኞች ጋር ያሉት ቢሆንም ያለምንም ስራ ካልጋወራሹ ጋር በደሴ ተቀምጦ ወርቅ ጊዜውን በከንቱ አሳለፈ። ለዚህ መሰለኝ በደሴ ያለምንም ስራ የተቀመጠው የሆላንዶች የቀይ መስቀል ማህበር መሪ ቢያንስ በበርካታ የጭነት ከብቶች መድኃኒቶችን አስጭኖ ከሁለት ዶክተሮች ጋር በሰሜኑ የጦር ግንባር ለሚፋለመው የራስ ጋሳ ጦር የተላከው። እነዚህ ሁለት ዶክተሮችና ጭነቶቻቸውም 50 የሚሆኑ ታጣቂ የደሴ ልጆች አጅባቸው ነበር። አሁን በመናልፍበት መንገድ ማለትም በዋድላና በቆቦ መካከል እነዚህን ሁለት ዶክተሮችና አጃቢዎቻቸውን የደሴ ልጆች ዘመናዊውን የጣሊያን መሳሪያ የታጠቁ አዘቦዎች ያገኙአቸውና ጦርነት ይከፍቱባቸዋል። 50ዎቹ ታጣቂ የደሴ ልጆች ከአዘቦዎቹ ጋር ጦርነት ገጥመው ወደ መረታቱ ሲቃረቡ ይሸሻሉ። በሽሽቱ አንዱ ዶክተርና ጥቂት ታጣቂ የደሴ ልጆች ነፍሳቸውን ሲያተርፉ ሌሎቹ እስከ መጨረሻው ተዋግተው ወደቁ። ሁለተኛው ዶክተር በሁለት ያዘቦዎች ጥይት ተመትቶ እየተንቋቀቀ ወደ ቁጥቋጦዎች ውስጥ ገብቶ ለመሰወር ቢሞክርም የጊዜ ጉዳይ ይሁን እንጂ አዘቦዎቹ እንደሚያገኙት እርግጠኛ ነበር። በተለይ ቆስለው የወደቁትን አጃቢዎቹን የደሴ ልጆች በወደቁበት አንገታቸውን በካራ ያያረዱ ብልቶቻቸውን ሲቆርጡ ባየ ጊዜ ሞት አይቀሬ መሆኑን አውቆ ሽጉጡን ሊጠጣ ቢፈልግ ሽጉጡን ተመትቶ በወደቀበት ቦታ ላይ እንደጣለው ስለተረዳ አይቀሬውን ሞት መጠበቁን ተያያዘው። ብዙም ሳይቆይ አዘቦቹ ዶክተሩን አገኙት። ግን በዚያ ወልጋዳ ካራቸው አንገቱን አርደው አልገደሉትም፣ ብልቱንም አልነኩበትም። ብቻ ለራሱ ግር በሚያሰኝ ሁኔታ በተራ ቃሬዛ ተሸክመው ወደ ሰፈራቸው ወስደው ቁስሉን አክመው እስኪጠግብ አብልተውና ጠጥተው ከቁስሉ አገግሞ ትንሽ ጠንከር ሲል በቃሬዛ ተሸክመው የኢትዮጵያ ወታደሮች ጠዋት በትክክል ሊያገኙት በሚችሉበት ቦታ ላይ በሌሊት ወስደው በቃሬዛው ላይ አስተኝተው ጥለውት ሄዱ። ወጣቱ እንግሊዛዊ ይህን አስደናቂ ታሪክ ገና ሳይጨርስ ሶማሌው ሾፌራችን የመኪናውን ፍሬን በድንገት ረግጦ ቆመን። እስካሁን ከፊት ይሄዱ የነበሩት ሶስቱም መኪናዎች ቆመዋል። ኋላ የሚከተሉንም በየተራ እየመጡ ተደርድረን ቆምን። በርካታ ፈረንጆች መሳሪያዎቻቸውን በተጠንቀቅ እንደያዙ ድምጻቸውን ከፍ አድርገው ይከራከራሉ። ኢትዮጵያውያን አጃቢ ወታደሮቻችንም እየተጠራሩ በቡድን በቡድን ሆነው ይመክራሉ። ምን ተፈጠረ? ሁሉም የሚያነሳው ጥያቄ ነበር። በንጉሠ ነገሥቱ በራሳቸው የእንግሊዙን ቀይ መስቀል ማህበር መንገድ እንዲመራና በታጣቂ ወታደሮቹ ካደጋ እንዲጠብቅ ጥብቅ ትዕዛዝ ተሰጥቶት የተሾመው ጺማሙ የኮረሙ ቀኛዝማች ፊት ለፊታችን ከተዘረጋው ሜዳ ማዶ ላይ ወዳለው ጫካ መሳይ ቁጥቋጦ በእጁ እያሳየ ና አዘቦ ራያን አለ። ቀኛዝማቹ እነዚህን ሁለት ቃላት ሲናገር ከሁኔታው በቃላት ልገልጸው የማልችለው ጥላቻ በገጽታው ላይ ይታይበታል። ባንድ ቃል ባንዲት የኮረሙ ቀኛዝማች ቃል ሁላችንም ከፊት ለፊታችን ታግለን የማንወጣው አደጋ እንደሚጠብቀን ተረዳን፣ ተገነዘብን። እኔ ለሰው አገር ሰው ራያ ወይም አዘቦ የነዚህ ሁለት ጎሳዎች ልዩነትም ሆነ አንድነት ግልጽ ብሎ ባይታየኝም ሁለቱም ግን አደጋዎች፣ ለዚያውም ከአደጋዎች ሁሉ የከፉ አደጋዎች መሆናቸውን አሳምሬ አውቃለሁ። እነዚህ ራያዎችና አዘቦች የትግራይ የጎንደር የዋግ የጎጃም የወሎና የሸዋ ሰዎች አረመኔዎች ይሏቸዋል። ምናልባትም እንዲህ ባንድነት አረመኔዎች ናቸው ብለው ሲሏቸው የራሳቸው የሆነ ምክንያት ሊኖራቸው ይችላል። በማይጨው ጦርነት በዚያች ቀውጢ ሰዓት በሰሩት ሥራ ግን እኔም አረመኔዎች ናቸው ከማለት ወደ ኋላ አልልም። ምንም እንኳ አዘቦች በቁጥቋጦዎች ውስጥ በደንብ ተደብቀው ቢመሽጉም ለጦረኛው ለኮረሙ ቀኛዝማች አይን ግን መሰወር አልተቻላቸውም ነበር። አዘቦች መጥፎ ሐሳብ ባይኖራቸው ኖሮ አይደበቁም ነበር እያለ የኮረሙ ቀኛዝማች ወደፊት እንዳንሄድ አገደን። አዘቦቹም እንዳየናቸው ገባቸው መሰለኝ። ቀስ በቀስ ደረጃ በደረጃ ከተደበቁበት ቁጥቋጦ ውስጥ እየወጡ በሜዳው ላይ ተደርድረው ወንድ ይሆንሽ ጠጋበይ በሚል አይነት በንቀት ይመለከቱን ጀመር። አብዛኞቹ ዘመናዊ የሚባለውን የጣሊያን መሳሪያ ታጥቀዋል። ረጃጅም ጦር የያዙትም እኛን ገድለው መሳሪያዎቻችንን ሊታጠቁ ሳይቆርጡ አይቀርም። ብቻ ተፋጠናል። በመኪናዎች መካከል እየተዘዋወረ ለውጊያ ብቁ የሆኑ ሰዎችን ሲሰበስብ የቆየው ዶክተር ሚሊ በሉ ቦታ ቦታችሁን ያዙ ሲል ቆራጥ መመሪያ አስተላለፈ። ሁላችንም ይመቻል የምንለውን ቦታ ይዘን ጠመንጃችንን አቀባብለንና ወድረን ለመከላከል በተጠንቀቅ በቆምንበት ሰዓት ካፒቴን ስሚዝ እንደ ሁል ጊዜው በግዴለሽነት ጠመንጃውን ዘቅዝቆ እንደያዘ በግራ እጁ የጨበጣትን ያለቀች የውስኪ ጠርሙስ አንጠፍጥፎ ከተጎነጨ በኋላ ባዶዋን ጠርሙስ ወረወራት። ከዚያም ከመኪናው ውስጥ አዲስ የውስኪ ጠርሙስ አውጥቶ ቡሹን በጥርሱ ከፍቶ ከወረወረ በኋላ በረጅሙ አንዴ ተጎንጭቶ መንገዱን በቀጥታ ወደ አዘቦቹ አቀና። ይህ ጀብደኛ ሰው ካፒቴን ስሚዝ በቀኝ እጁ ጠመንጃውን ዘቅዝቆ እንደያዘ በግራ እጁ ከጨበጠው የውስኪ ጠርሙስ ደጋግሞ ከተጎነጨ በኋላ እስቲ ምን እንደሚፈልጉን ጠይቃቸው ብሎ በቀጥታ ወደ አዘቦቹ ሲሄድ ጢማሙ የኮረሙ ቀኝ አዝማች እባክህ ልጄ ይህን ጅል ፈረንጅ ቁም በለው አለኝ። በኮረሙ ቀኝ አዝማች አነጋገር የሳኩትን ያህል ስቄ ይሄ ጅል ፈረንጅ እንዲቆም ባፋጭለትም ወደ ኋላ እንኳን ለመዘር ሳይሞክር ውስኪ የጨበጠችውን ግራ እጁን ብቻ ወደ ላይ አንስቶ አይዞን አይነት ነገር ምልክት ሰጥቶኝ በጉዞው ቀጠለ። ካፒቴን ስሚዝ ወደ አዘቦች እየቀረበ ቢሄድም አዘቦች ምንም አይነት የጠብ ምልክት አላሳዩትም። አንዲት ጥይት ሳትጮህበት ጀብደኛው ካፒቴን ወደ አዘቦቹ ሰፈር ተቃረበ። አዘቦች ይህን ጀብደኛ ሰው ሊገድሉት ቢፈልጉ ኖሮ ገና ድሮ በሩምታ ተኩስ ፍትንትኑን ባወጡት ነበር። ግን ምንም ሳይተኩሱበት በሰላም ከመካከላቸው እስኪያስገቡት ድረስ አፍጠንና ትንፋሻችንን ውጠን ተከተል ነው ባይናችን። ብዙም ሳይቆይ ጀብደኛው ካፒቴን ስሚዝ እንዳካሄዱ በቀኝ እጁ ጠመንጃውን ዘቅዝቆ እንደያዘ በግራ እጁ እያለቀች ያለችውን የውስኪ ጠርሙስ አሁንም እየተጎነጨ በሄደበት ፍጥነት ተመልሶ መጣ። የሁላችንም ጥያቄ የነበረውን ምን አሉህ ብሎ ዶክተር ሚሊ በጉጉት ጠየቀው። አሁን ካፒቴን ስሚዝ ጠርሙሱን በንዴት ወርውሮ ሌላ አዲስ ጠርሙስ ከመኪና ውስጥ አውጥቶ ሊከፍት እንኳ ሳይሞክር ፈረንጆች ከነ መኪኖቻቸው ከነ ጓዛቸው ማለፍ ይችላሉ፣ የሸዋ ወታደሮች ግን አንዱም ማለፍ አይችልም ብለዋል አለና ያን ሙሉ የውስኪ ጠርሙስ ወርውሮ ካለቱ ጋር ሊከሰክስ ካሰበ በኋላ መልሶ በጥርሱ ቡሹን ከፍቶ ባፉ ተጎነጨ። ቀጥሎም አንድ ጊዜ በረጅም ተጎንጭቶ ጠርሙሷን ለኔ አቀበለኝ። እኔም የቻልኩትን ያህል ተጎንጭቼ ስለ አዘቦች በተለይ ራያዎች በሸዋ ሰው ላይ ስላላቸው ጥላቻ ወደ ማሰላሰሉ ገባው። የሸዋ ልጆች በአመዛኙ ኦሮሞዎችና አማራዎች ናቸው። ራያዎችም በዘር ኦሮሞዎች ናቸው ይባላል። ታዲያ በዘር አንድ ከሆኑ ይህን የመሰለ ጥላቻ በመካከላቸው እንደምን ሊፈጠር ቻለ? ወደ ደብረ ታቦር ከመብረሬ በፊት አንድ ስለ ኢትዮጵያ ውስጥ አዋቂ የታሪክ ተመራማሪ ፈረንጅ በዚያች የግሪኩ ቡና ቤት ውስጥ ተቀምጠን የዚያን የግሪክ የውሸት ውስኪ ስንጠጣ እንደ ቀልድ ያለኝ ነገር ትዝ አለኝ። የምኒልክ ልጆች የሸዋ ልጆችን ማለቱ መሰለኝ ወደር የማይገኝላቸው ተዋጊዎች ናቸው፣ ግን ጥሩ አስተዳዳሪዎች አይደሉም ነበር ያለኝ። ይህ ሁሉ ጥላቻና ቂም በቀል ካስተዳደር ጉድለት የመጣ ይሆን? እኔ እንዲህ በሐሳብ ርቄ ሲሄድ ዶክተር ሜሊ ንጉሠ ነገሥቱ እንዲያጅቡት በኮረሙ ቀኛዝማች አዛዥነት የሰጡትን ጦር እዚህ ለአዘቦች ጠመንጃ ኢላማ መምቻ እንዲሆኑ በትኖ መሄዱ ከብዶት ለመወሰን ተቸግሮ 10 ጊዜ ጸጉሩን እንደ መንጨት እያለ ሲንቆራጠጥ እና ሲጨነቅ፣ አይዞን ዶክተር፣ አንተ ሰዎችን ይዘህ ሐሳባቸውን ሳይቀይሩ በፊትህ ሂድ፣ እኔ ከነዚህ ምስኪኖች ጋር ቆያለሁ። እስከ ነገ ጠንክረን ከቆየን ምናልባት ቀዳሚው የንጉሠ ነገሥቱ ጦር ይደርስልናል እያልኩ ላግባባውና አዘቦቹ በከፈቱለት በር ቢያንስ በኃላፊነት ያመጣቸውን ሰዎቹን በሰላም ይዞ እንዲያልፍ አደፋፈርኩት። የኔን ከኮረሙ ቀኛዝማች ወታደሮች ጋር የአርባ ቀን እድላቸውን ለመካፈል መወሰኔን የሰማው እብዱ ጀብደኛው ካፒቴን ያችኑ የውስኪ ጠርሙሱን እንደጨበጠ እኔ ተደግፌ ወደ ነበረው ቋጥኝ መጣ። ካፒቴን ፓብለሳክ፣ እባክህ ከዚህ እብደትህ ጋር አብሬ እንድሞት ፍቀድልኝ ብሎ በሳቅ ፈረሰና ቀጥሎ፣ ታውቃለህ ካፒቴን፣ በዚህ ምድር ላይ ከኔ በላይ እብድ ያለ አይመስለኝም ነበር። በርግጥም የለም፣ ግን አንተ ወንድሜ እየደረስክብኝ ነው እያለ ቆይቶ፣ እኔም ከካፒቴን ፓርለሳክ ጋር እቀራለሁ አለ። የዚህ እብድ ሰው ከኔ ጋር በዚህ የቆቦ ድንበር ላይ መቅረት ባይገርመኝም፣ ለመሆኑ በምን ቋንቋ ተግባባችሁ ስል ከአዘቦች ጋር በምን እንደ ተግባባና እንደ ተደራደረ ጠየቅኩት። አሁንም ያችን ውስኪውን ሁለት ጊዜ በረጅሙ ከተጎነጨና ውስኪው ያረደውን ጉሮሮውን እንደ መሞረድ እያደረገና ጠርሙሱን ለኔ እያቀበለ፣ በአንድ ወቅት እዚህ ነበርኩ አለኝ። ምንም እንኳ ይህ እብድ ካፒቴን ስሜትህ ከኔ ጋር አብሮ ለመቅረት ቢወስንም አንተ ካልሄድክና መንገዱን ካልከፈትክልን አንዳችንም አንሄድም ስላሉት፣ አዝናለሁ ካፒቴን ፓርለሳክ፣ ካንተ ጋር መሞት ክብር ነበር እያለ እየቀለደብኝ፣ እሱ ከመኪኖቹ ፊት ቀድሞ እንደ ሁል ጊዜ ሁሉ ጠመንጃውን በቀኝ እጁ ከግራ እጁ ሁል ጊዜም የማትለየውን የውስኪ ጠርሙስ አሁንም እየሳመ ቀጥ ብሎ ወደ አዘቦች ሄደ። እኛም እድላችን ጨክና አልጨከነችብንም። የተቆራረጡ ጦረኞች ቀስ በቀስ መተረቃቀም ሲጀምሩና ኃይላችን እየተበራታ ሲመጣ አዘቦች የዘጉትን በር ከፍተው ተበታተኑ። እኛ የአዘቦችን መሬት ስንሻገር የነ ዶክተር ሚሊ መኪኖች ገና ድሮ ደሴ ገብተው ነበር። የአዲስ አበባ ወሬኞች ስለ ካፒቴን ስሚዝ ብዙ ሲያወሩ ሰንብተዋል። እርግጠኛ ነኝ ይህ ጀብደኛ ሰው በሁለቱ የተንቤን ጦርነቶች የመሳተፍ እድል ቢኖረው ኖሮ ታሪክ ሊጽፈው የሚገባ ጀብድ በሰራ ነበር። ግን እኛ በተንቤን የጦር አውድማዎች ስንዋጋ እሱ በደሴ ድንኳኑ ከብቸኛዋ ጓደኛው ከውስኪው ጋር ዓለሙን ይቀጭ ነበር። የአዲስ አበባ ወሬኞች ስለዚህ እንግሊዛዊ ካፒቴን ሳይሆን ስለ ልጁም ጦር በሰፊው ብዙ እያጋነኑ ያወሩ ነበር። نزیخ یادی سباوری نیچ عبیچو بکورم که نگوسه نگستوگار انده تگنانیان نا به سمینویت ارگن برسلاسایی ودر یه مایگنی لد جگننت یه ده جزماچنت مارگ ستوت شوموت شلموت اندلجاچو اکفو ساموت ایالو عینی اوتا یوشتوری سیاورو تسمتوال ارگت نگوسه نگستو لعبیچو یالله چون ادناکوت بینیا بسو اگر سووچ فیت انکوا سای دبکو تناگروال کزیام مالفو یچی اند فریده جازماچ کنیام بلا جبدو یسر راچن دهونه انسامال ده بلو پنه فیت تناگروال گن نگوسه نگستو انکوان اکفو اندو لدو لجاچ شو لیسموت کرتو تغک کلنیا سمو انکوان من اندهونه گمتوم یلا چوم تنگرو منالوات ده جازماچ آور راکاسا یاوک اندوان انجی لیلا یمیوک ماننم تلک شوم یلم یهونو هونو تلکو کم نگر خلات چنم بزی ملکو یرایان نایزبو چن مریت تشاگرن بسلام آدی سببا گبتنال مراف سلاس امست تسفاویس کنوچ یک دج فسامی بمایچو سلد رسب بنشن فت عدی سبباوست مجم مرایی ترددوسو یا عدی سبباو تیلگرافیست نبر یا عدی سبباو تیلگرافیست به تلم مدو ساعت کنیاگر لمگنانیت بیموکرم یا نیا ریدیو دنکورا نبر نم یا کفتان نا و تا تلگرافیست با مایچو یه در رسب بنن شنفت لمرده گیزه الف جبتم یه راس کاساتور بطن بینسی شنف یه راس کاسام ریدیو دنکورا سلنبر یالیج با مایچو مشنفات چنن ترتوت نبر کزی بتی چماری که مایچو تورنت شنفت بوحالا جانوی ان یه مچ رشا تلگرام لتگی منن انستلالفو نبر تلگراف اچو ینیا جگنو چوننا تامانیو چوتا دروچ بمائی چو یت اراد ما ودکوال جگنو چون یمکواریم گیزیال نبرنم یتر رفوتم بابزانیو قسلوال بزیچ یه جانوی تلگراف تیگی منن یکی پیاسراویت بمائی چو مشنفوننا مرتاتون اوکو لوگ تو یادی سبباو مری دشم اگل لیو یه جانهای یوچه گودای منیستر ده بلاتین گیتاه روی سایستا وکو آلکر رو مسل بلاتین گیتاه روی عدی سببا آدگالای ایو دکچ اندهانش تررتو به تورگن بار کال تسلفوت منیسترو چاچوگار للیتون سیمک رواد رو ایتیوپیاوان ناکتما عدی سببا ودن کمت اندیز زاور عدر رو اهون ایتیوپیاوان ناکتما نکمت نات بلاتین گیتاه روین ایتیوپیان وان ناکتما ودن کمتین دیاز زبورو یاس گدده چو مکنیت بمایی چو با ایتیوپیا سراویت لایس لدر رسو شنفتی اگنیوت یه تقرار رتا وره بیت چا سایخون سمانون با دیسا ببا آنات لای یمیان جاب ببوتیت آلیان یسل لاورو پلانو چمر نگرون کفو مونون آسان منو اچو نو ایتیوپیا وان ناکتما ولو سایدر ودن کمتی اندی زبور وسنو بطور میدا کالوالو منیسترو چاچو گار لنه کمتی گوزو زگجت جمارو اندیخ عدی سببا آنات لای کترا چو برکتیالو یه سلل اوروپلانو چی بکبالو کتر یا عدی سببا نواریو چی ملاکتو بطا فاونی تا تدناگتو بایی بحر زافو استگبتو سی دبکو سی ششگو یهوچ زیگوچ بایی امباسی استگ قدمو بطا گنبو کاروپلان بومفنداتا مکلاکی اگل گوارو چوست ایگبو نبر یادی سببا نواریوش سلطور نتو از کفی نت کنتاتی ها گنزابی یالله چو ای مسلم گنزابی بینورا چونرو لنزا ایترگم اروپلانوچ ጀግናውን ኢትዮጵያ ወታደር በመሸገበት ዋሻ ገደል ንደው ከነህይወቱ ከቀበሩ ርጉሞች በባርዛፍ ጫካ ውስጥ ገብቶ መሸሸጉ ምንም ፋይዳ የሌለው ነገር መሆኑን በተረዱት በተገነዘቡት ነበር። የውጭ ዜጎች ኤምባሲዎች በግቢዎቻቸው ውስጥ ባስቆፈሯቸው ካየር ድብደባ መከላከያ ጉድጓዶች ለመግባት ሲራወጡ ስለ ጦርነቱ አስከፊነት ቢያንስ በመጠኑም ቢሆን የተረዱ ይመስላሉ። ይህ ጭንቀትና ፍርሃት ግን ዋጋቢስ ነበር። እንዲህ በርከት ብለው በአዲስ አበባ አናት ላይ የሚያንዣብቡት አውሮፕላኖች በአዲስ አበባ ከተማ ላይ በቦምብ ምትክ ወረቀቶች ብቻ ነበር የሚበትኑት። እንዲህ ቀኑን ሙሉ የጣሊያን አውሮፕላኖች አዲስ አበባን እየዞሩ የጣሊያን ባንዲራዎችንና በአማርኛ የተጻፉ በራሪ ወረቀቶችን ሲበትኑ በየባህር ዛፉ ጫካ ውስጥ ገብቶ በፍርሃት ሲንቀጠቀጥ የዋለው ሰው ወደ የጎጆው መመለስ ጀመረ። ማርሻል ባዶሊዮ በበራሪ ወረቀቶቹ ለአዲስ አበባ ሕዝብ እንዲህ ሲል የሰላም ጥሪውን አስተላልፏል። የኢትዮጵያ ወታደሮች ባሸንጌ ሐይቅ ዙሪያ በተለይም በማይጨው እንዳይሆን ሆነው ስለተሸነፉ አዲስ አበባን ያለምንም ደም መፋሰስ እንዲያስረክቡና ይህንንም የሰላም ጥሪ ተቀብለው በትላልቅ ሕንፃዎች አናት ላይ ባለ ሶስቱን ቀለም የጣሊያን ባንዲራ እንዲሰቅሉ ያዛል። መጋቢት 7 ቀን 1928 ዓ.ም ተመረጠ። በአዲስ አበባ ነዋሪዎች በሰፊው ይወሩ ከነበሩት ትኩስ ወሬዎች መካከል ጣሊያኖች 3 ቀን ባልሞላ ጊዜ ውስጥ አዲስ አበባ ይገባሉ የሚለው ይገኝበት ነበር። ምንም እንኳን ይህ ወሬ የጣሊያን ሰላዮችና አዋሻኪዎች እጅ እንዳለበት ቢታወቅም የጣሊያን ጦር ከአዲስ አበባ ርቆ ያለና ሌት ተቀን መንገድ እየሰራ ስለሆነ በሶስት ቀን ውስጥ እንኳን ባይሆን በቅርቡ አዲስ አበባ መድረሳቸው ጥርጥር የለውም። ይችን የሶስት ቀኗን ወሬ አብዛኞቹ የአዲስ አበባ ሰዎችም አላመኑትም ነበር። በተለይም የአምባላጌን ተራራማ መንገድ አስቸጋሪነት አሳምረው የሚያቆ ሰዎች ሽንጣቸውን ገትረው ሊሆን አይችልም ሲሉ ተከራከሩ። እነዚህ ሰዎች ያላወቁትና ያልተገለጠላቸው ነገር ቢኖር ጣሊያኖቹ አስቸጋሪውን የአምባላጌ ተራራ በድማሚት እያፈረሱና እየናዱ የጥርጊያ መንገድ እየሰሩ በፍጥነት መጓዝ መጀመራቸውን ነበር። በኋላ ላይ አልጋ ወራሹ ከጥቂት ወታደሮች ጋር ከደሴ ተመልሰው አዲስ አበባ ሲገቡ ሁሉም ሊሆን ይችላል ሲሉ አመኑ። በእነዚህ በማይታመኑ ቀኖች ማናቸውም የአዲስ አበባ ሰው የኢትዮጵያ ንጉሥ የት እንዳሉ እንኳ አያቅም ነበር እና ሁሉም በተለይም ወሬኞች ስለ ጃንሆይ የአርባ ቀን ዕድል እየፈጠሩ ሲያወሩና ሲተነብዩ የአዲስ አበባ ሕዝብ መላው ጠፍቶት ሲጨነቅና ሲጠበብ ቀድመው ከጦር ሜዳ የተመለሱ ወታደሮች የተለያዩ የስማ በለው አይነት ወሬዎች ይዘው አዲስ አበባ ገቡ። ከነዚህ ከጦር ሜዳ ከተመለሱ ወታደሮች መካከል አንዳንዶቹ ጃንሆይ ጦራቸውን እየመሩ ያሸንገን ሐይቅ ሲሻገሩ በራያ ሽፍቶች ጥቃት ደርሶባቸው ጦራቸው ከፍተኛ ጉዳት ደርሶበት እሳቸውም ባሸንገን ሐይቅ ወድቀዋል ሲሉ፣ ሌሎች ደግሞ ጃንሆይ በራያ ሽፍቶች ጥይት ተመተው ሲወድቁ ባይኔ በብረቱ አይቻለሁ እያሉ ምስክርነታቸውን በመስጠታቸው አዲስ አበባ አሁን ሌላ አደጋ ላይ ለመውደቅ ተቃረበች። በሰሜኑ የጦር ግንባር የጠላትን ጦር ገጥመው ሲዋጉ ሲመክቱና ሲከላከሉ ቆይተው በማይጨው ጦርነት ድል ተመተው ለሂተውና ተርበው ወደ ትውልድ አገራቸውና መንደራቸው የሚመለሱት እነዚህ ጀግኖች አዲስ አበባ ሲገቡ አዲስ አበባዎች በወጉ እንደ ጀግና ከመቀበል ይልቅ እንደ ቀማኛና ሌባ ይቆጥሯቸው ጀመር። በዚህም ምክንያት እነዚህ ረሃብ ያንገላታቸውና የሽሽት ሩጫ ክፉኛ የጎዳቸው አንበሶች ቁጦችና ብስጮች መሆን ጀምረዋል። ይህም አዲስ አበባን ለሌላ አደጋ እየጋበዛት እየገፋፋት ነው። አዲስ አበባ በዚህ መልኩ አደጋ እርግዛ ቀኗን ስትጠብቅ በርካታ ጓዝ የተጫኑ አህዮችና ጋሰሶች ወደ ነቀምቴ መንገድ ጀመሩ። ይህ ማለት ደግሞ ኢትዮጵያ ዋና ከተማ በትክክል ወደ ነቀምት እየተሸጋገረ ነው ማለት ነው። በርካታ አውሮፓውያን ገና ጦርነቱ ሊጀመር ግድም በጊዜ ወደ አገራቸው ሂደዋል። ወደ አገራቸው ያልሄዱት ጅቡቲ ተቀምጠው የሚሆነውን እየጠበቁ ናቸው። ሚያዚያ 10 እና ሚያዚያ 11 ቀን ጣሊያኖች በሶስት ቀን አዲስ አበባን እንደሚይዙ እርግጠኛ ነው እየተባለ በሰፊው ስለተወራ በአዲስ አበባ ያሉ በርካታ የውጭ አገር ዜጎች ጓዛቸውን እንኳን በቀጡ ሳይቋጥሩ ወተታቸውን ጥለው በባቡር እንደ ከብት እየታጎሩ ወደ ጅቡቲ ፈረጠጡ። እንዲህ እግሬን አውጪኝ ከሚፈረጠጡት አመዛኞቹ ለጃንሆይ ወታደር ያሰለጥኑ የነበሩ መኮንኖች ነበሩ። እነዚህ መኮንኖች በንጉሠ ነገሥቱ ቤተ መንግሥት ከፍተኛ ገንዘብ እየተከፈላቸው የንጉሠ ነገሥቱን ጦር ሲያሰለጣጥኑ ለረጅም ዓመታት በኢትዮጵያ በተድላ ቢኖሩም ጦርነቱ ሲጀመር ግን እግራቸውን ከአዲስ አበባ አላነሱም ነበር። እንግዲህ የቁርጡ ቀን ሲቀርብ ግን እግሬን አውጪኝ ወደ ጅቡቲ ፈረጠጡ። የንጉሠ ነገሥቱን ጦር ሲያሰለጥኑ እስከ መጨረሻው ቀን ድረስ ከሥራ ገበታቸው ላይ ሳይነሱ የመጣው ይምጣ ብለው በአዲስ አበባ የቀሩ ቢኖሩ የስዊድን ተወላጅ መኮንኖች ብቻ ነበሩ። የመጣው ይመጣል ያበጠው ይፈነዳል እንጂ ከኢትዮጵያ አንወጣም ያሉ የውጭ ዜጎች የተለያዩ አገሮች ኤምባሲዎች ያቀረቡላቸውን ጊዜያዊ መጠለያ ተቀብለው ካራዳ ወጥተው በየኤምባሲው ጓሮ የድንኳን ከተማ ከተመው ተቀመጡ። አዎ ኤምባሲዎች በአብዛኛው በተላልቅ የድንጋይ ግንቦች ከመገንባታቸው በላይ በበርካታ ታጣቂዎች ሌት ተቀን ይተበቁ ነበር። በፈረንሳይ ኤምባሲ ከፈረንሳውያን በተጨማሪ ቼኮስሎቫኮች፣ ፖላንዶች፣ ሩሲያውያን፣ ግሪኮችና የሌሎችም አገር ዜጎች ስደት ገብተው ያንን በአበባ ያጌጠና የተሽቆጠቆጠ ግቢ ወደ ትልቅ የድንኳን ከተማነት ለወጡት። ይህ በፈረንሳይ ኤምባሲ ግዛት የተከተመ የስደት የድንኳን ከተማ ምናልባት ጣሊያኖች አዲስ አበባ ቢገቡና ጥቃት ለመሰንዘር ቢሞክሩ ይህን መሰሉን ጥቃት ለመከላከል ከተሰለፉት አልሞ ተኳሽ የሴኔጋል ወታደሮች በተጨማሪ በድንኳን ከተማ በስደት የሚኖሩት ወንድ ሴት ሳይባል ከኤምባሲው መሳሪያ ታድሏቸው ሁሉም በተጠንቀቅ ቆመዋል። ይህ ለኤምባሲው ግቢ ውስጥ ያለ ትንሽ ጦር በመጠኑም ቢሆን ዓለም አቀፋዊነት ያለው ጦር ይመስል ነበር። የጣሊያን ጦር እንደተወራለት በሶስት ቀን አዲስ አበባ ባይገባም አዲስ አበባ አፋፍ ላይ ግን ደርሶ ነበር። አዲስ አበባን ቀድሞ ሂዶ እንዲይዝ የታዘዘው የጣሊያን ጦር ከደሴ የተነሳው ሚያዚያ 16 ቀን ነበር። አራት ቀን ቀደም ብሎ ሚያዚያ 10 ቀን ማርሻል ባዶሊዮ ዋና የጦር መምሪያውን ከመቀሌ ነቅሎ ደሴ ከተከለና ከሰፈረ ከአራት ቀን በኋላ ክፍለ ጦሩን አዲስ አበባን እንዲይዝ አዞ ላከው። እንዲህ የጣሊያኑ ጦር ያለ ብዙ ከልካይና አጋጭ አዲስ አበባን ለመያዝ እየገሰገሰ ሲቃረብ ቢያንስ አዲስ አበባን ከጠላት ጦር ለመከላከልና የጣሊያኑን ጦር መንገድ ሊያግዶ ከማይጨው ተበትኖ ወደ አዲስ አበባ የሚመጣውን ጦር እድል ለመስጠት የመጨረሻ ሙከራ ለማድረግ የተወሰኑ ጀግኖች ወደ 5000 ገደማ የሚሆኑ ወታደሮችን ያቀፈ አነስተኛ ጦር በአጭር ጊዜ ውስጥ ተዘጋጅቶ ለመከላከል ከአዲስ አበባ ተነስቶ ወጣ። ይህ ወደ 5000 ገደማ የሚሆን ጦር የተሰባሰበው ከሁለታ ወታደራዊ ትምህርት ቤት ተማሪዎች፣ ከንጉሠ ነገሥቱ የቤተ መንግሥት ታጣቂ አሽከሮች፣ ከጦር ግንባር ከተመለሱ በአዲስ አበባ ዙሪያ ካሉና እንዲሁም አዲስ አበባ ውስጥ ከሚንገላወዱ ወዶ ገባዎች ሲሆን የዚህ ጦር መስራችና መሪ በሆነው ስዊድናዊ መኮንን ጦሩ እየተመራ ወደ ጣርማበር ገሰገሰ። እቺ ወሳኝ የሆነች ቦታ ግን ገና ድሮ በጣሊያኖች እጅ ወድቃ ነበር። ከጣልማ በር በኋላ የጣሊያን ጦር ወደ አዲስ አበባ ያደረገው ጉዞ ግን በሁለመናው ወታደራዊ ሰልፍ ይመስል ነበር። የመጀመሪያው ሜካናይዝድ ጦር 1725 ተሽከርካሪዎችን ይዞ በጣልማ በር በኩል አርጎ በደብረ ብርሃን አልፎ ወደ አዲስ አበባ ያለ ችግር ገሰገሰ። ሶስተኛው ክፍለ ጦር ደግሞ በአስቸጋሪው መንገድ በፍቼ በኩል ወደ አዲስ አበባ ሄደ። በዚህ መልኩ ወደ አዲስ አበባ የሚወርፈው የጠላት ጦር ሊያቆመው የሞከረ ምንም ኃይል አልነበረም። የአዲስ አበባ መንገድ ክፍት ነው። ከዛሬ ነገ ጣሊያኖች አዲስ አበባ ገቡ እየተባለ ሲሰጋ ያዚያ 22 ቀን ጃንዋሪ በጣት ከሚቆጠሩ ታማኝ ወታደሮቻቸው ጋር አዲስ አበባ ቤተ መንግስት ገቡ። ጃንሆይ ያሸንገን ሃይክስ ሲሻገሩ እንደዚያ በጣሊያን አውሮፕላኖች ቦምቦችና በራያና አዘቦች እየታለሙ በሚተኮሱ ጥይቶች የኢትዮጵያ ሰራዊት ሲረግፍ ከሁሉም በላይ ለጣሊያኖች የጭስ መርዝ መትረፋቸው ራሱን የቻለ ታላቅ ተአምር ነው። እድለኛም ናቸው። ጣሊያኖች በጥሩ መረጃ ተከታትለው በቦምብና በጭስ መርዝ ሆን ብለው ያጋዩት ጃንሆይን አጅቦ ይሄድ የነበረውን ሰራዊት ነበር። ጃንሆይ እንዲህ መላው በጠፋ ቀውጢ በሆነ ሰዓት ያሸንገን ሐይቅ የመሻገሩን ሐሳብ ቀይረው ተገንጥሎ ብቻውን በራያዎችና አዘቦች በጣሊያኖች ተከቦ ፍዳውን የሚያዩን የአራተኛውን ረድፍ ጦር ለመርዳት ዞረው ቆርበቱ ላይ ለመግጠም የወሰኑትን ውሳኔ በትላልቆቹ ሹሞቻቸው ውትወታ ትተው እያዘኑ አሸንገን ተሻገሩ። በቆርበቱ የጠራው ድማ በሺዎች የሚቆጠሩ ምርጥ የኢትዮጵያ ልጆች የጠራትን አንገት እያነቁ ጥለው ወደቁ። በእነዚህ ሹማምንቶቻቸው ውትወታ ጃንሆይ ሚያዚያ 27 ቀን እንደገና ጦራቸውን አሰባስበው በዙም ጣሊያኖች በማይዳፈሩት መንገድ በላሊበላ በኩል አድርገው ወደ ደሴ ጉዞ ጀመሩ። ከሰባት ቀን አድካሚ የእግር ጉዞ በኋላ ላሊበላ ገቡ። ዛሬ 700 ዓመት በፊት ሆዷን ቆፍራ ካንድ ወጥ ድንጋይ ልጇን ፈልፍላ ውብ ቤተክርስቲያኖችን ሰርታ በሆዷ አቅፋ በምትኖረው ላሊበላ ለሁለት ቀናት ያህል አረፉ። እዚያ በኋላ በሚቀጥሉት 7 ቀናት ተጉዘው ወደ መቅደላ አፋፍ ሲቃረቡ መቅደላ በጣሊያኖች እጅ መውደቋን ሰሙ። እንዲህ ሽፍታ በሽፍታ በሆነው አገር ውስጥ እጅጉን የደከመውንና ቁጥሩም አሽቆልቁሎ የወረደው ሰራዊታቸውን እየመሩ ወደ ወረይሉ ሂደው ቢያንስ በስልክ ከአዲስ አበባ ጋር ለመገናኘትና ዓለም ምን እያለ እንደሆነ ለመስማት ከፍተኛ ተጋድሎ በማድረግ ወረይሉ አፋፍ ላይ ደረሱ። ጠማማ ድል ወረይሉም በጣሊያኖች ወድቋል። አሁን ሌላ ምንም አማራጭ አልነበራቸውም። ያላቸው ብቸኛ አማራጭ ጣሊያኖች ለጊዜው የማይደፍሩት አስቸጋሪው የፍቼ መንገድ ብቻ ነበር። ይህ ለዝንጀሮ እንኳ የሚታክት መንገድ እንደማንም ተራ ወታደር ተጉዘው ሚያዚያ 21 ቀን ፍቼ ገቡ። በዚያው ቀን ከአዲስ አበባ በርካታ ተሽከርካሪዎች መጥተው ወደ አዲስ አበባ ወሰዷቸው። የኛም ግዳጅ በፍቼ ተጠናቀቀ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ